ይህ ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ስርጭታችን የሚተላለፈው በናይል ሳት 8 ዲግሪ ዌስት 11595 ሜጋሄርዝ ፍኖተ ዲሞክራሲ ሲሆን በኢንተርኔት በድረገጻችን fnota.org በቀጥታ መከታተል ይቻላል። ጤና ይስጥልኝ፣ እንደምን አመሻችሁ አድማጮቻችን። ዛሬ አርብ ህዳር 18 ቀን 2013 ዓመተ ምህረት ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ ከምሽቱ 1 ሰዓት እስከ 3 ሰዓት የሚያስተላልፈውን መደበኛ ፕሮግራም አሁን ይጀምራል። የደምቢዶሎ ዩኒቨርሲቲ ተማሪዎች የነበሩትና በአክራሪ የኦሮሞ አሸባሪዎች የታገቱት ተማሪዎች ጉዳይ እስካሁን እልባት አላገኘም። ብዙዎቹ ልጃገረዶች የሆኑት እነዚህ የአማራ ወጣቶች ከታገቱ አርብ ህዳር 18 ቀን 12 ወራት ማለትም 360 ቀናት አለፋቸው። አንድ ዓመት ሊሞላ 5 ቀናት ይቀራቸዋል። ወጣቶችን ለማስፈታት የሚደረገው ትግል መፋፋም አለበት። የወጣቶቹ ሰቆቃ ያብቃ እንበል። እስከመቼ ዝግጅታችንን በዜና እንጀምራለን። በማስከተልም በየሳምንቱ አርብ ከአድማጮች የደረሱንን ደብዳቤዎች የምናስተናግድበት የደብዳቤዎች አምድ ፕሮግራማችን ቀርቦ ክፍል አንድ ዝግጅታችን ይተናቀቃል።
ሶስተኛውና የመጨረሻው ምዕራፍ ላይ ደርሷል የተባለው በትግራይ የተካሄደ ያለው ጦርነት አስመልክቶ ስለተካሄደው ግጭትና ስለተገኙ ድሎች በአገዛዙና በወያኔ በኩል የሚሰጡት የተለያዩ መግለጫዎች ቀጥለዋል። ሐሙስ ህዳር 17 ቀን ማምሻው ዳጋ ሐሙስ የተቆጣጠረው ጦር ተንቀሳቅሶ የወቅሮ ከተማን ሙሉ በሙሉ መቆጣጠሩን ከአገዛዙ የቅርብ የሆኑ ምንጮች የገለጹ ሲሆን ወቅሮ ከመያዝ በፊት ለረጅም ጊዜ የቆየው ውጊያ መደረጉና በርካታ የያኔ ኃይል ሚሊሻ አባላት መማረካቸውና መደምሰሳቸው ተገልጿል። ከመቀሌ 28 ኪሎ ሜትር ላይ በሚገኘው አቢአላ በተባለ ቦታ ወያኔ የገነባው ምሽግ ሙሉ በሙሉ መውደሙን ተገልጿል። ከዚህም በተጨማሪ በተምብኒና ለመቀሌ ቅርብ በሆኑ ቦታዎች ላይ የነበሩ የወያኔ መሳሪያ ማከማቻ ዲፖዎች እና ምሽጎች በአየር ኃይል ተደብድበው መውደማቸውንም እነዚህ ምንጮች ገልጸዋል። የአገዛዙ መከላከያ ሚኒስቴር ተብዬው ለአንድ የዜና ተቋም በሰጠው ማብራሪያ በአሁኑ ወቅት ከመቀሌ በስተቀር ሁሉም የትግራይ ክልል አካባቢዎች በመከላከያ ቁጥጥር ስር እንደዋሉ ከተናገረ በኋላ እስካሁን ወያኔ ቡድን ተዘርፎ ከነበረው መሳሪያ ውስጥ ከሰባ እስከ 80 በመቶ የሚሆነው ማስመለስ የቻለ መሆኑን ቀሪዎቹ እንዲወድሙ የተደረጉ መሆናቸውን ገልጸዋል። በሌላ በኩል ለሶስት ተከታታይ ቀናት ተቋርጦ የነበረው የትግራይ ቴሌቪዥን ሐሙስ ዳር 17 ቀን ለተወሰነ ጊዜ ብቅ ብሎ እንደገና የጠፋ መሆኑ ታውቋል። የወያኔ ቡድን የትግራይ ቴሌቪዥን በአየር ኃይሉ ኢላማ ሆኖ ሊመታ እንደሚችል በመስጋት መቀሌ ዩኒቨርሲቲ ስር በሚገኘው ከመሬት ስር ባለው አዳራሽ ውስጥ ጊዜያዊ ስቱዲዮ ከፍቶ የትግራይ ቴሌቪዥን ያዛወረ መሆኑን አንዳንድ ክፍሎች ይገልጻሉ። ሐሙስ ዕለት ስራ በጀመረው በዚህ ጊዜያዊ ስቱዲዮ ስለ ጦርነቱ ለማብራራት በአካል የቀረበ ዩጋኒ ባልስታን ባይኖርም በወታደራዊ ጉዳይ ላይ በመጨረሻ መግለጫ ሲሰጥ የነበረ ገብሩ ገብረጻድቅ በስልክ በሰጠው መግለጫ የወያኔ ጦር መጋብ ከተባለ ቦታ ወደ አብርሃ አጽብሃ ሲንቀሳቀስ የነበረውን አራት የሻቢያ ክፍለ ጦር ሙሉ በሙሉ የተመሰሰና ቀሪውም የተንጠባጠበ ኃይል የተበታተነ መሆኑን ገልጿል። ከዚህም በተጨማሪ አራት ታንኮች ተቃጠሉ መሆናቸውና በርከት ያሉ ከባድ መሳሪያ የጫኑ መኪናዎችም ከጥቅም ውጭ ሙሏል ብሏል። ይህ የወያኔ መግለጫ በሳንቃጣ አካባቢ ሰራዊቱ አከክሪቱ ተመቷል ካለ በኋላ ሁለት ታንኮች የተቃጠሉ መሆናቸውም ገልጾ በራያ በኩልም ታላቅ ሽንፈት ተከናንቧል ብሏል። የወያኔ መግለጫ ሙሉ በሙሉ ውሸት መሆናቸውን ያገዛዙ ወታደራዊ ምንጮች በተደጋጋሚ የገለጹ ሲሆን የወያኔ ባልስጣኖች የሻቢያ ጦር አባላት ጦርነቱ ውስጥ እንዳሉበት የሚገልጹትም የዓለም አቀፍ ህብረተሰብን በውሸት ፕሮፓጋንዳ አሳምኖ በጦርነቱ ጣልቃ እንዲገባ ለማድረግ ነው ይላሉ። በሌላ ዜና የአፍሪካ ህብረት የወቅቱ ሊቀመንበር ሉካን የሆኑት የሶስት አፍሪካ ሀገሮች የቀድሞ መሪዎች አገዛዙ መሪ ጋር ተገናኝተው የተወያዩ መሆናቸው ታውቋል። የውይይቱ ዝርዝሮች ሙሉ በሙሉ ለህዝብ ይፋ ባይሆንም ከወያኔ ጋር ድርድር የሚለው ተቀባይነት እንዳላገኘ በይፋ ተነግሯል ተብሏል። በከፍተኛ ወንጀሎች ተከሰሰ ጉዳያቸው በከፍተኛ ፍርድ ቤት ለደታ ምድብ ችሎት በመታየት ላይ የሚገኘው በቀለ ገርባና ጃዋር መሐመድ ታስረው በሚገኙበት ቃሊቲ አካባቢ ጊዜያዊ ፍርድ ቤት እንዲቋቋምላቸው ፍርድ ቤቱን በደብዳቤ ጠይቀዋል። ሁለቱ ግለሰቦች አርብ ህዳር 18 ቀን በቀጠሯቸው መሰረት ፍርድ ቤት ሳይቀርቡ የቀሩ ሲሆን ለፍርድ ቤቱ በጻፉት ደብዳቤ የተከሰሱበት ጉዳይ አወዛጋቢ መሆኑና በአገሪቱ የፖለቲካ ውስጥ ያላቸው ሚና ከፍተኛ መሆኑን እንዲሁም በርካታ የሚዲያ ፕሮፓጋንዳ የተደረዘባቸው መሆኑን ገልጸው የፍርድ ቤቱ ርቀትና የተጨናነቀው መንገድ ለማናቸውም ጥቃት ተጋላጭ እንደሚያደርጋቸው አሳውቀዋል። አሁን አገሪቱ ካለችበት የፖለቲካ ትኩሳት አንጻር ትንሽ የጥቃት ሙከራ እንኳን አገሪቱን ወደ ከፋ ቀውስ ሊወስዳት እንደሚችል በመረዳት በችሎቱ ላይ አለመገኘታቸውን ገልጸው በተሰሩበት አካባቢ ጊዜያዊ ፍርድ ቤት እንዲቋቋምላቸው ጠይቀዋል። አቃቢ ህጉ ለዚህ የጽሑፍ መልስ ቢሰጥም ፍርድ ቤቱ ጉዳዩን ወደ ፍርድ ቤት ያስተዳደር መምሪያ አስተላልፎ ምላሹን ለማሳወቅ ለታህሳስ 8 ቀን ተለዋጭ ቀጠሮ ሰጥቷል። የኦሮሞ ባልስታኖች በሰሜን ሸዋ ዞን 469 የኦነግ ሸኔ አባላት ደጋፊዎችና ሽፍቶች የተባሉ ግለሰቦች በቁጥጥር ስር ያዋሉ መሆኑን ገልጿል። በቁጥጥር ስር ከዋሉ በተጨማሪ 12 የኦነግ ሸኔ አባላትና ሌሎች 8 ሽፍቶች የተገደሉ መሆኑን ተነግሯል። ከ100 በላይ የሚሆኑ የጦር መሳሪያዎች ከ27000 በላይ ጥይቶች መያዛቸውም ተገልጿል። በትግራይ ሊካሄደው ጦርነት እየተጠናከረ ሲመጣ አሸባሪ የኦነግ ሸኔ ቡድን በየቦታው የሚያካሄደውን እንቅስቃሴ አጠናክሮ እየቀጠለ መሆኑ እየተነገረ ነው። በምዕራብ ወለጋ ላለፉት 2 ሳምንታት የኢንተርኔት አገልግሎት መቋረጡ መረጃ ማግኘት ባይቻልም በተወሰደ ወታደራዊ እርምጃ የአሸባሪ የኦነግ ሸኔ መሪ ጃል መሮ በጥይት ተመቶ ክፉኛ መቁሰሉና ማገገምን ባለመቻሉ መሞቱን አንድ የተማረከ አሸባሪ ገልጿል ተብሏል። የምርኮኛውን ቃል ማረጋገጥ ባይቻልም ግለሰቡ በህይወት ያለ ከሆነ በቅርቡ በሚዲያ ሊያስተባብል ይችላል የሚል ግምት እየተሰጠ ነው። በቤኒሻንጉል ጉሙዝ አካባቢም አሸባሪዎች በየጊዜው እየተደመሰሱ መሆናቸው ቢነገርም በሰላማዊ ሰዎች ላይ ያለው ግድያ አሁንም ያልተቀነሰ መሆኑን ነዋሪዎች ይናገራሉ። አድማጮቻችን የዕለቱ ዜና እዚህ ላይ ተጠናቀቀ። ከቀሪው ዝግጅት ጋር አብራችሁን ቆዩ።
ሰላም ደራይ ስለኝ እንደምን አዲ ወራዶ
አድማጮቻችን ያገኘናቸውን ደብዳቤዎች የምናስተናግድበት መድረክ ነው። ሰላም ውድ ፍኖቶችና አድማጮች በሙሉ እንደምን አላችሁልኝ? የኢትዮጵያ ሕዝብ ለብዙ ዘመናት ወደ ሳይሆን በግዱ ገዢነት እያሉ በጥሎ ማለፍ ብቅ ያሉበትን መንግስታት ተብዮች ሁሉ ያለ ፍላጎቱ ተቀብሎ ሲገዛላቸው ኖሯል። ገዢዎቹም ዋና ጣላቶቹ ሆነው ያለ ርህራሄ በጭቆና እያሸማቀቁ ሲገዙት ይሁንና ዘመናትን አስቆጠሩ። በሂደቱም ህዝብ ተፈናቀለ፣ በገፍ ታረደ፣ የእምነት ቦታዎቹ በእሳት ጋዩ፣ አገር ለባዕድ ተሰጠች፣ ዲሞክራሲም ድራሿ ጠፍቶ አምባገነንነት ተንሰራፋ፣ በገዛ አገሩ ሶስተኛ ዜጋ ለመሆንም ተገደደ። መውጫ መንገዱ የጠፋን ይመስል ዛሬም ባዙሪት ናውዘን ይሁንና ብዙዎቻችን ጣላት ያልነውን አገዛዝ እንደደገፍን አለን። ይስ ይርግማን ነው ልበል? ታዲያ ከስህተታችን የምንማረው መቼ ይሆን? ይስካሁን አይበቃንም? ከእንግዲህ ምን ማድረግ ይተበቅብናል ለሚለው እስቲ መልስ እንፈልግለት ጎበዝ። ወቅቱ የማውራትና የማላዘን ሳይሆን የተግባር መገለጫ መሆኑን ባለመዘንጋት ጭምር። አንዳንዴ እኮ ከራስ ጋር ለመታረቅ ሲባል መወያየትና ምክርን መስማት ያስፈልጋል፣ ኋላ እንዳንጸጸት ለማለት ነው። ከዚያማ ሲመክሩኝ መስማቱን አላውቅበት ብዬ ሊያርዱኝ የመጡትን ሁሉን ተቀብዬ ገና ከመድረሳቸው በግራና በቀኝ ከፊት ከኋላዬ በጥይት በሳንጃ በጥጫ በርግጫ ሲያዞሩትና ላይን አሁን ገና ገባኝ ለስ ይደረገኝን የቀድሞ ስህተቴ። ከእንግዲህስ በቃኝ ማሪኝ ውድ አገሬ ማሪኝ ውድ እናቴ። ቆርጬ ተነሳው ስህተቴን ላልደግም ጠላቴን ላደባይ ቆርጬ በሞቴ ብለን እልህ ተጋብተንና ተደራጅተን ብቅ ማለት ነዋ። የውሳኔ ትላንት መሆን ነበረበት፣ አሁንም ገና አረፈደም። ግን በፍጹም ከዛሬ ማለፍ የሌለበትና የማያዳግም ቁርጠኛ ውሳኔ መሆን ይኖርበታል። ዘረኛው ወያኔ ራሱን እንዳሜባ እየከፋፈለ አንዱ ሊሞት ሲያጣጥር ሌላው ጎኑ ደግሞ ነፍስ ዘርቶ ይኸው አለው አለው ይያለን መዘዙ ላይበቃ ቀጥሎብን ተቸግረናል። ከመምሩ ደቀ መዝሙሩ እንዲሉ ሻቢያን በጀርባው አዝሎ ብቅ ያለው ሁለተኛው የኦነግ ኦዴፓ ደም የጠማው ዘረኛ ቡድንም ያው እንደተለመደው ብዙ ዕድመትን አስቀጣይ ስለመሆኑ አያጠራጥርም። በአሁኑ ሰዓት በኢትዮጵያችን ምድር ጭፍጨፋ የማይፈጸምበት ቦታ ከቶ የት ይገኛል? አድራጊው ማን ነው የሚለውና ሰለባውም ተብሎለት ያበቃ ጉዳይ ስለሆነ አልደግመውም። በንቀጥንም ጠጅነን ብሎ ቆርጦ የተነሳውን የጎንደርና ወሎ ህዝብ ተከትሎ በሌላውም ያገራችን ክፍል ያለው ሁሉ እንደዚሁ ተደራጅቶና ታጥቆ ውድ አገሩን ከጠላቶቹ ተከላክሎ ለማዳን የዜግነት ግዳጁን መወጣት ይጠበቅበታል። ያሁኑ ትግል ከባድሜ መልስ ወደ መለስ አይነቱ ረብ የለሽ አፈዛ ደንግዝ እንዳይደገምም መጠንቀቅ ያሻል። ይህን ያልኩት ያለ ምክንያት አልነበረም። በሁለቱ ወያኔዎች ስምምነት ትግራይ የነበረው መከላከያ ሲደመሰስ በጎንደር ክፍለ ሀገር ውስጥ ሰፍሮ የነበረው ግን ምስጋና ይግባውና ለጎንደር ልዩ ኃይልና ለታጣቂው ህዝባዊ አርበኛ በወያኔ ጦር ከመደምሰሱ በፊት ተከላክሎ አድኗቸዋል። ታዲያ ለዚህ ታላቅ ውለታው ከዘረኛው አገዛዝ ያገኘው ምስጋና ምን ነበር? አዎ፣ እንደተለመደው የተጋድሎ ጀግንነቱን ሌላው እንዳይሰማው ማፈን ብቻ። በእነርሱ እርዳታ ከሞት የዳነው መከላከያ ተብየውማ እንደ ድል አድራጊ እየተደሰኮረለት ነው። አይገርምም? መቼ ብቻ ውድ ሕይወቱን ገብሮ ደሙን አፍሶ የጎንደር አርበኛ ባስመለሰው ርስቱ የኮሎኔል አሻግሬ መንግሥት የምዕራብ ትግራይ በማለት ከምኑም የሌለበትን የተግራዋይ ገዢ ባለሟል መድቦለታል። አሁንም በደሙ ነጻ ያወጣቸውን የጎንደር ወሎ ግዛቶች እንደገና ለትግራይ ክልል ሸልሞ ማለት ነው። አያችሁ፣ ይቺ ናት እንግዲህ ሁለተኛዋ ወያኔ። ለመሆኑ ማን ሙቶ ማን ነጻ ባወጣው መሬት ነው ቀላዋጩ አሻግሬ ሰጪና ነሺ ሿሚና ሸላሚ የሚሆነው? አረ እየተስተዋለ ጎበዝ፣ እዚህ ላይ ነው እንግዲህ ጎበዝ ጠርጥር እንዳትመነጠር ለማለት የምንገደደው። አሁን ወቅቱ የሚጠይቀን እንደ ወሎ እና ጎንደር ህዝብ መላው የኢትዮጵያ ህዝብም በጠላቱ ዘረኛ አገዛዝ ላይ በአንድነት ቆሞና የድርጅት ክንዱን አፈርጥቦ ለመነሳት ዝግጁ መሆንን ብቻ ነው። ከልብ ካለቀሱ እንዲሉም አስበንበት ከተነሳን ሩቅ ሳንሄድ ከጎናችን የኛ የምንለው ጋሻና መከታ አታጋይ ኢትዮጵያዊ ድርጅት ኢሃፓ አለልንና ብቻ እንበርታ። ዳግም መሞኘት ትርፉ ለሞት አይደል ይትባሉ። ብቻ እንንቃ፣ እንደራጅ፣ እንታጠቅና ከጠላታችን ፈጽሞ ላንጋባ እንፋታው። የነብር ጭራን ይዞ ሸርተት ሸርተትማ ድሮም አልነበረም ዛሬም አያዋጣም። የኢትዮጵያ ህዝብ ትግል ያለ ጥርጥር ያቸንፋል። በላይ ተሰማ ነኝ ከአባይ ማዶ። ተከታዩን ደብዳቤ ላኩልን አውግቸው ደመቀ ከጅቡቲ ናቸው። ለፍኖተ ዴሞክራሲ ሬዲዮ በያላችሁበት ጽናት ብርታቱን ይስጣችሁ። የምታቀርቡት ፕሮግራም በሞላ ለኢትዮጵያ ህዝብ ጠቃሚና አገርን ታዳጊ ነው። ሚዛናዊና ስሜታዊ አይደለም። ከሁሉም በላይ ግን የግል ስሜትና ቁጭትን ሳይሆን ኢትዮጵያንና ኢትዮጵያዊነትንም ያስቀደመ ነውና ቀጥሉበት እላለሁ። አብይ የወያኔ ዘረኛ ስርዓት ሙሉ በሙሉ ያፈርስልናል ብሎ መጠበቅ ውድቅ ከመሆኑም በላይ ዘረኝነት የሚጠፋው ራሱ የአብይ አገዛዝ ሲንኮታኮት ብቻ ነው። ይሄ መቼም አይዘንጋ ሲሉ አውግቸው ደመቀ ደብዳቤያቸውን አጠናቀዋል።
ይዘስ ለፍኖተ ደብዳቤዎች አምድ አዘጋጆችና አድማጆች በሙሉ እንደምን ሰንብታችኋል እያልኩ ለዘመናት አንድ ትውልድ ጨርሶ ሁለተኛውን ትውልድ እያገባደደ ያለውን የፖለቲካ ጭቅጭት እንደ ሸሚዝ አጥበን የምንቀይርበት ጊዜ የራቀ ቢመስልም አንድነታችንን አጠንክረን ከታገልን ለውጥ ፈላጊ ትውልድ ያለቀበት ዲሞክራሲ ስርዓት አንድ ቀን እውን እንደሚሆን ተስፋ እያደረኩ ታዳ ለዚሁ ሁሉ የፖለቲካ መስቀልቅልነት ተጠያቂው ማን ነው ብንል ልክ እንደ መኪና መለዋወጫ አካ ውጭ አገር እየሄደ እየተቀየረ የሚመጣው ያገር በቀል ሆዳም ጎሰኛና የስልጣን ሸኛ ምሁራን ሲሆኑ እንደነዚህ አይነት ስግብግብ ዜጎች መከታ በማድረግ ምዕራባውያን ያገራችን አንድነትና የህዝቡን ወደፊት ጣፋንታ ወሳኝ ሆኖ ዛሬ እየተሰራ ያለውን በአይናችን እያየን አባትና ልጅ ገባ ወጣ የፖለቲካ ቁማር ሲጫወቱ በጆሮአችን ብቻ ሳይሆን በአይናችንም እያየን ያለው ሀቅ ነው። ራቡ ዓለም ድሮም ለጥቅማቸው እንጂ ለሌላው ሀገርና ህዝብ ለቅንጣት ደንታ እንደሌላቸው አይተን የተገነዘብነው ጉዳይ ሲሆን እነሱ በውስጣቸው ኖረን እንዳየነው ለሀገራቸውና ለህዝባቸው እንደ ታማኙሻ ጭራቸውን ያወዛውዛሉ። በምርጫም በኩል በመራው ዓለም ምርጥን አይተን የተገነዘብነው ሲሆን የነሱ አንድ ድምጽ ወይም የምርጫ ካርድ 1 ሚሊዮን ዶላር በላይ ዋጋ አለው። የኛ አገር ግን የሚኒሮች ድምጽ 0 ሆኖ ከዛም አልፎ ተርፎ ብዙ ደም ፈሶና ብዙ ህይወት ጠፍቶ የተመረጡ ቀርቶ ያልተመረጡ ስልጣን ይዘው ለሁሉም ሳይሆን ለጎሳቸውና ለግላቸው በስተቀር ለመረጣቸው ሲጠቅሙ ድሮም አሁንም ቢሆን አላየንም። አሁንም ሁላችንም በአንጠንክረን ካልታገን በስተቀር ወደፊትም እንደዚህ አይነት በትርቻሮ መልክ የምንታገል ከሆነ ራሳችን መርጠን ራሳችን የምናወርድ መሪ የምናይበት ጊዜ ሩቅ የሆነ ይሄዳል። መቼም ሀገራችን ኢትዮጵያ እግዚአብሔር እንደሚጠብቃት አገር ባትሆን ኖሮ የኛ ጠባ ቤተሰቦች አመኑ አላመኑ ኢትዮጵያ እግዚአብሔር አገር ህዝቡን የእግዚአብሔር አማኝ መሆን ነጮች ሁሉ ሌሎችም ታሪክ ተመራማሪዎች የሚያውቁት ጉዳይ ነው። ይበልጥ ለዚህ ምሳሌ ሊሆን የሚችል ከሁለት አመት በፊት ይመስለኛል አንዲት እህታችን ከስራ በተያያዘ ጉዳይ ወደ ምዕራብ ዓለም ሄዳ ነበር። በኮርሱ መጨረሻ ላይ ማታ ራት ግብዣ ላይ ስለ ኢትዮጵያ አነሱልኝና አንቺ አገር ምን ተአምር እንዳለ አናውቅም ኢትዮጵያን ለመለወጥ ያላደረግነው ጋር የለም ብዙ የታሪክ ኤክስፐርቶችም ብዙ ሚሊዮን ዶላሮችን ማውጥተን ራይተናል መጨረሻ አለቀ ስንል ለዘመናት በጥንቃቄ የተጠና ጥናት ሴራ የከሸፈ አስቸገረን በማለት ሰውየው ራሳቸው አጫውተውኝ እኔ በልቤ ኢትዮጵያ አምላክ እኛ በለንበት ቦታ እየተገኘ ለጸላቶች ጌታ ለኢትዮጵያ ሀገራችን አዳይ መሆኑን አረጋግጬ እውነት ነው ኢትዮጵያ ጆቿን ወደ እግዚአብሔር ተረጋጋለች የምንለው እውነት አረጋግጬ ከሰዎቹ ተለየው ሲሉ እኔም እነሱስ የለየላቸው ናቸው የኛዎቹስ የናጡስ ነካሽ ሆኑ በህይወት ይያሉ በቁም የሞቱ ወላጅ እናቱና አገሩን የከዳ መጨረሻ አይምርም ብዬ አጥናንቻት እቴን ተሰናበትኳት። እኔም ለዛሬው እናንተ በዚሁ ልሰናበታችሁ ደህናምሹ እውነት አትሞትም ሲሉ ደብዳቤያችሁን ያደረሱልን ጉልማ ከቶሮንቶ ናቸው።
ሰላም ፍኖቶች እንዲሁም የፕሮግራሙ ተከታታዮች እንደምን ከርማችኋል? ፍኖተ ሬዲዮ እንደሌሎቹ ገንዘብ የሚያፈስለት ባይኖርም እስካሁን ጸንቶ መቀጠሉ ያስመሰግነዋል። በርቱ ማለት ያንሳይ ነው። ስንት ጓዶችን የጨረሰ ስንት አገሮዳዶችን የፈጀውን ጸረ ኢትዮጵያውን ወያኔ ለሰኮንድም የምናዝንለት ባይሆንም አብይ መቀሌን ያስኩቢልም የወያኔ ነፍሰ ገዳዮችን በቁጥጥር ስር ማስገባት ካልተቻለ የጎንደርና ራያ መሬት ለህዝቡ ካልተመለሰ የስር ነቀል ለውጥ ፍንጭ ካልታየ ወገኔ በከንቱ አለቀ ማለት አይቀርም። ድል ለማን ድል ለምን ነጋጠባ ያልታደለ ሆኖ ኑሮን መሸከም መግፋቱ ማብቃት አለበት። የወያኔ ሰራተኞች ዛሬም ያብይ ሰራተኞች አካሎች ናቸው። እንታይ ጉዱ ዛሬ አማራው ህይወቱን ይገብራል በየቦታው ግን በዘረኞች ታረዳል ኢትዮጵያ ትጠቃለች። እስከመቼ ይህን እንቀበላለን ዜጎች? እስከመቼ መተረቻልን ሆን? የባህር ጠላቶቻችን በግልጽ የወያኔ ደጋፊና ነገረፈጅ ሆነው ቆመዋል። የሀገር ምሁራን ባዮች ብዕራቸውን ምላሳቸውን ማንቀማቸው ወይ ጉድ እንደገና ሲሉ ደረጃ አንተነ ከናይሮቢ ኬንያ ደብዳቤያቸውን አጠናቀዋል። ይድረስ ለፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ የኢሃፓ የሳተላይት ሬዲዮ ስርጭት የደብዳቤዎች አምድ ዝግጅት መርሃ ግብር የጎሳ ፖለቲካ ጸረ ህዝብ ጸረ አንድነት ጸረ ኢትዮጵያ መሆኑን ኢሃፓ ከዛሬ 45 ዓመታት በላይ ሲያጋልጥና ሲቃወም መክረሙን አመዛዛኝ ህሊና ያለው ሁሉ የኢሃፓ ማንነትን መገንዘብ ያስችለዋል። በዚህ ወቅት ኢትዮጵያ ለ30 ዓመታት ሲያምሳትና ሲበጠብጣት ከከረመው የጎሳ ፖለቲካ ለመገላገል ምዕራፍ አንድን ጀምራለች። ወያኔ ወንበዴ ጨፍጫፊ ሌባ ሲሆን የወያኔ ቁንጮዎች አጉራዘለሎች አመንዝራዎች ናቸው። ያፈሰሱት የህዝብ ደም በየዘመኑ እየጮኸ አሁን በሰፈሩት መስፈሪያ ሊሰፈሩ አይቀጡ ቁጣታቸውን ሊቀበሉና ወደ መቃብር ሊወርዱ የቃሪዛ ላይ መንፈራገጥ እየተወራጩ ነው። የወያኔ ፍጻሜ በኢትዮጵያ የጎሳ ፖለቲካን የግንጠላ ፖለቲካን ላንዴና ለሁሌ ያከትማል የሚል እምነት አለኝ። ወያኔ በማይካድራ የፈጸመው አስተቃቂ ጭፍጨፋ የወያኔን ፋሽስትነት የሚያሳይ መሆኑ በስፋት እየተገለጸና ወያኔ እየተወገዘበት ያለው ብዙ አስተዋጽኦ። እርጥቡ የማይካድራ ጭፍጨፋ የወያኔን ደረቅ ገፎች አስነሳቸው። የወያኔ መስራች የነበሩት እና አረጋዊ እነ ስፋት እየተቃወሟቸው የነበሩትን በተኙበት አርደዋቸዋል። በተለያዩ ወቅቶች ለወያኔ መገንጠል ዓላማ ይጎረብጣሉ ተብለው የተጠረጠሩ ባሰቃቂ ሁኔታ ተገድለዋል። ወያኔ አማራን ኦርቶዶክስን በጠላትነት ፈርጆ የአማራ ህዝብ ላይ መጠነ ሰፊ ዘመቻ ከፍቶ አማራና አማርኛ ተናጋሪዎች ሲገፉና የጎሳ ፖለቲካ ሰለባ እንዲሆኑና ደማቸውን እያፈሰሰና እያስፈሰሰ የአማራው ህዝብ በማንነቱ እንዲሸማቀቅ ከመደረጉን ባለፈ በተለያዩ አከባቢዎች ቤት ንብረቶቻቸውን እየተነጠቁና ጥይት እየወረደባቸው እንዲፈናቀሉ ተደርገዋል። የኦርቶዶክስ ቤተክርስቲያንም በቀጥታ የጎሳ ፖለቲካ ማራመጃ አንድ መድረክ እንድትሆን የወያኔ ካድሬ ፓትርያርክ በመሾም ቤተክርስቲያኗ ሽባ እንድትሆን በማድረግ ያገዛዙ አገልጋይ ሆና መከረሟን ማስተዋወስ ይጠቅማል። ወያኔ ከተመሰረተበት ጊዜ አንስቶ ከፖለቲካ ድርጅቶች ደመኛ ጣላት አድርጎ የወሰደው እና ከትግራይ ምድር እንዲወጣ የወጋው ኢሃፓን እንደሆነ በማንሳት ለምን ኢሃፓን ብሎ መጠየቅ የወያኔን አበቃቀልና ምንነት ያሳየናል። መልሱ ባጭሩ ኢሃፓ በህዝብ ዘንድ ሰፊ ተቀባይነትና ህዝባዊ ፍቅርን በደሙ ያጀ በመሆኑ እና የጎሳ ፖለቲካን አበክሮ ስለሚቃወምና የኢትዮጵያ አንድነትን ማናጋት ለኢትዮጵያ ህዝብ የፖለቲካ የኢኮኖሚ የሶሻል ችግሮችን እንደማይፈታና በተጻራሪው ችግሮችን ሊያባብስ እንደሚችል እየዘረዘረ በማጋለጡ ነው። ኢሃፓ ሻቢያንም የመገንጠል እንቅስቃሴ በጽኑ ሲቃወምና ሲያወግዝ እንደነበር የሚታወስ ሲሆን ሁለቱም ጽንፈኛ ቡድኖች ኢሃፓን አባይ ኢትዮጵያ ትልቋ ኢትዮጵያ የሚል ኢሃፓን ያጥላሉ መስሏቸው የራሳቸውን ማንነት ሲያጋልጡ መከረማቸውም አይረሳም። ወያኔዎች የጎንደር እና የመተከልን መሬት ቀርፎ በመዝረፍ አባይ ትግራይ የሚል ስያሜ ለጥፈው በገዛቾቻቸው የመቀበሪያቸውን ጉድጓድ እየማሱ ነው። ከላይ እንዳልኩት እርጥቡ ማይካድራ ደረቁ በሻቢያ በኦነግና በወያኔ በአሶሳ የተፈጸመውን ደረቁን በበደኑ ባርባ ጉጉ ባረካ በአሰቦት በጎንደር አደባባይ ኢየሱስ በአንዋር መስጊድ አዲስ አበባ ወዘተ የተፈጸሙትን ዘግናኝ ጭፍጨፋዎች ትኩስ አደረጋቸው። ወያኔ በሽብርተኝነት በዘራፊነት በጽንፈኝነት እንዲፈረጅና ለፍርድ እንዲቀርብ ድምጽ ማሰማት ብቻ ሳይሆን ኢሃፓ እየታገለው ያለው በእነዚህ አገራት ባህሪያቱ ነው። ወያኔን በሽብርተኝነት አንስተን ተረኛውን ኦዴፓን በዘረኝነት በጽንፈኝነት በሽብርተኝነት ሳንኮንን ማለፍ ወንጀል ይሆናል። እስከዛሬ በወለጋ ከተለያዩ ባንኮች የተዘረፈው ገንዘብን አስመልክቶ ዝርዝር ባለመቅረቡ ባሩሲ በሻሸመኔ በሐረር በቡራዩ በባሌ በቤኒሻንጉል ወዘተ የተፈጸሙ ጭፍጨፋዎችን አስመልክቶ አብዛኛው ኦሮሞ ነው በሚል መቀላመድ ከመገለጹ ባለፈ ተልእኮ ሰጪውና የፈሰሰውን የንጹሃን ደም አስመልክቶ የተብራራ ሐሳብ ባለመቅረቡና ለተበዳዮች የደም ካሳ ባለመከፈሉ አንድ ከድርጊቱ ጀርባ እንዳለበት ሲያነሳ፣ በሌላ በኩል ደግሞ የተፈጸሙትን ጭፍጨፋዎችና ማፈናቀሎች የፈጸመውን ቡድን በጠንካራ ሁኔታ አለማጋለጥና ባጣዳፊ ለፍርድ ከማቅረብ ይልቅ ደም አፍሳሾችን ከእስር እየለቀቀ በመሆኑ የድርጊቶቹ ተባባሪ መሆኑን ስለሚያሳይ ለወያኔ የሚጠቀሱ እኩይ ባህሪያት ሁሉ ይገልጹታልና ሊወገዝና ለፍርድ ሊቀርብ ይገባዋል። የኦሮሞ ፕሬዚደንት ተብዬው በተለያዩ ወቅቶች ለካድሬዎች በሚያደርጋቸው ንግግሮች በአማራና በአማርኛ ተናጋሪዎች ላይ ጥላቻ ዘል እንደሆነና ቄሮን አደራጅተው የተፈጸሙ ጨካኝ ጭፍጨፋዎችን እንዲፈጸም ማድረጋቸውን ካለምንም መሸማቀቅ እየተንጠራራ መናገሩ የኦዴፓን አሸባሪነት እንጂ የኢትዮጵያን አዳኝነት የሚያሳይ አይደለም። ከወያኔ ጋር የሚደረገው ጦርነት ለሌላ ሳይሆን ኦዴፓን እንደ ወያኔ ለማግነንና በመላው አገሪቱ የኦዴፓን ፈላጭ ቆራጭነት ለማስፈን መሆኑ በጥርጣሬ ሊታይ አይገባውም። ምን መደረግ አለበት ለሚለው ጥያቄ ጋኔን በጋኔን እንደማይጠፋ ሁሉ በአጠቃላይ በጽንፈኞች፣ በጎሰኞች፣ በአድርባዮች ወዘተ ላይ ጥርት ያለ አቋም በመያዝ ኢትዮጵያን ለማዳን መደራጀት፣ ህብረት መፍጠርና በጋራ መታገል ከምንጊዜውም በላይ ዛሬ ከብዶ ሊሰማ ይገባል። ሌላው አምረን ልናየው የሚገባን ሻዕቢያ የቱን ያህል ወያኔን ለማጥፋት ቢሰለፍ የኢትዮጵያ ጠላትነቱን አይፈቅድለትምና ይህ ኦዴፓ የተባለው አገዛዝ ከኢትዮጵያ ህዝብ እውቅና ሸሽጎ በድብቅ እያደረጋቸው የሚገኙ ስምምነቶችና የጋራ ሰልፎች ውሎ አድሮ ለኢትዮጵያ አንድነት ጠንቅ መሆናቸውን ከግምት በማስገባት በአገራችን አንድነት ላይ ብዥታ ሊኖረን አይገባምና የቅርቡን ስናይ በሩቁ ሻዕቢያ ከኦዴፓ ጋር በጋራ አገራችንን ሊያተራምስ እንደሚችል አለመጠራጠር ከታሪክ ተጠያቂነት አያድንም እላለሁ። የኢትዮጵያ አንድነት በጎሰኛና በገንጣ አይከበርምና የሀገራችንን ህልውናና የራሳችንን ነጻነት በጋራ ትግላችን እናስከብርላለሁ ሲሉ መልእክታቸውን ያደረሱን ታዬ ቶላ ከጎላ ሚካኤል አዲስ አበባ ናቸው። ይድረስ ለፍኖተ ሬዲዮ የኢትዮጵያ አንድነት ድምጽ አዘጋጆችና አድማጮች በሙሉ እንደምን ሰንብታችኋል? ሰሞኑን አገር ቤት ውስጥ ራሱን የአማራ ብሔራዊ ንቅናቄ ብሎ የሚጠራው ስብስብ አብን ማለቴ ነው ሊቀመንበሩን ለመሸለም ባደረገው ስብሰባ ውስጥ የስብሰባው መክፈቻ ንግግር የተጀመረው ኢህአፓን በመተቸት ሳይሆን በመሳደብ ነበር። ማንን ለማስደሰት እንደሆነ ግን ራሱ ግለሰቡ አንድ ቀን እንደገና እንዲያብራራልን የምንጠይቅበት ጊዜና ቦታ እንደሚኖረን በእርግጠኝነት መናገር ይቻላል። ቀድሞ ነገር በተሳሳተ ወዳጅና በጠላት መካከል ያለውን አንድነትና ልዩነት ሳይረዱ ፖለቲካ ውስጥ መግባቱ በራሱ ያገርሸክም መሆን ነው። ተሳዳቢው ግለሰብ ስለ ፖለቲካ፣ ስለ ታሪክ፣ ስለ ፖለቲካ ፓርቲ፣ ስለ ዴሞክራሲ፣ ስለ ምርጫና ስለ ርዕዮተ ዓለም ስለ ኮሙኒዝምም ሆነ ስለ ካፒታሊዝም ያለው ግንዛቤ በጣም በሚያሳዝን ሁኔታ የዘቀጠ ለመሆኑ በእለቱ ተገኝቶ አጋጣሚውን ተጠቅሞ መልስ መስጠት የቻለው ወጣት በሰጠው መልስ ማንነቱን ፍንትው አድርጎ አሳይቶናል ባይ ነኝ። ታዲያ ሰው አይጥፋ በየበሩ የሚናገር ሲቀባጥሩ ማለት ሲያንስ ነው። ታዲያ ይህን ግንዛቤ ይዞ የፖለቲካ ድርጅት መፍጠርና ለኢትዮጵያ ብሔራዊ አማራጭ ሆኜ እወጣለሁ ብሎ ማወጅ ለህዝባችን ንቀት አይደለም ትሉኛላችሁ? በዚህ ዙሪያ ገፍተን ብንጠይቃቸውም መልሳቸው ምን ሊሆን እንደሚችል አውቀናልና እኛም ከወዲሁ ከመጠምጠም መማር ይቅደም ማለታችን ተገቢ ነው እንላለን። አገር ሲያረጅ ጃርት ያፈራል እንዲሉ ስንትና ስንት ለሂቃን ያፈራች አገር እንደነኚህ አይነት ፈዛዛዎች መድረግ አግኝተው አገራችንና ህዝባችንን በንቀት ሲሰደቡና ያለ ሀፍረት ሲወራጩና መድረክ ሲያጣጥቡ ማየት መስማት ይፈቀጥጣል። አሁንም በዚህ አጋጣሚ እዛው መድረክ አግኝቶ ከመጠምጠም መማር ይቅደም እንዲሉ ከመተቸታችሁ በፊት መጀመሪያ የፖለቲካ ሀሁ መማር የታሪክን ጥቅምና ንድፈ ሐሳባዊ ግንዛቤ ማሳደጉ ይበጃል በሚል ምክር ለለገሳቸው ወጣት ምስጋናዬን አቀርባለሁ። ትምህርትን፣ ዕውቀትን፣ ጥበብንና ታሪክን የሚያከብርና ሞራል መርህና ርዕዮተ ዓለም የሌለው ምሁር በተለይም ፖለቲከኛ የዝንጀሮ ዳኛ ማለት ነው። ተሳዳቢው ኢህአፓን ሲገመግም እንዲህ ይላል፣ አንደኛ ከኢትዮጵያ እምነትና ባህል ውጭ የሰው አገር ማለትም የመካከለኛው ምስራቅና የምስራቅ አውሮፓ ርዕዮተ ዓለም ማምጣታቸው። ሁለተኛ የብሔር ጥያቄ በማለት የኢትዮጵያ ታሪክ አይረባም በማለት ንጉሳዊ መንግስታችንን በመናቃቸው። ሶስተኛ ካፒታሊዝምን ረግመው ኮሙኒስትን በመደገፋቸው የግራ ፖለቲካ በማራመዳቸው ዴሞክራቶች አይደሉም ይላል። በዚህ ዙሪያ በሚቀጥለው ደብዳቤ መለስበታለሁ። ባጭሩ ግን ያባ በአገሪቱ ውስጥ የተነሱ ጥያቄዎች በሙሉ ዲሞክራሲያዊ በሆነ መልክ በአገሪቱ አንድነትና ሉዓላዊነት ማዕከል ውስጥ ይፈቱ ነው ያለው። ለዚህ ጥያቄም ሙሉ መልስ በመስጠቱ ኢትዮጵያዊነት ሁሉ ዘር፣ ቋንቋ፣ ጎሳና ሃይማኖት ሳይለያቸው አንድ ድርጅት አንድ ያባ ሆነው መውጣታቸውን ያጤኗል። በህብረ ቀለሙ ያባና በኮከበ ነጠላው ወያኔ መካከል ያለውን አንድነትና ልዩነት መለየት አቅቶት እንደሚደነበረው ግለሰብ ሳይሆን ማለቴ ነው። ዘረኝነትን በሚያቀነቅኑ ዘረኞችና ተገንጣዮች መካከል ያለውን አንድነትና ልዩነት የማያውቅ ምሁር ድርጅት መስርቶ አገራዊና ብሔራዊ መፍትሄ ሊሆን አይችልም። ግለሰቡ እንዲህ ይላል፣ ከድሮ አንስቶ እስከ ብልጽግና ፓርቲ ብሎ እስከወጣው ድርጅት ድረስ ያለው አደረጃጀት ካፒታሊስቶች ሳይሆኑ ኮሙኒስቶች ናቸው አይረቡም ይላል። በዚህም ላይ በሰፊው በሚቀጥለው ደብዳቤ እመለሳለሁ። ግራ ዘመም ሁሉ ካፒታሊስት ነው፣ የብሔር ፖለቲካ ያነሳ ሁሉ የማርያም ጠላት ነው፣ የቡድን ፖለቲካ ህዝባዊ አይደለም የሚል በጣም ጥሬ የሆነ አመለካከትና ግልብ ግንዛቤ ይዞ ለሀገር አማራጭ መሆን እንዴት ይቻላል? የፖለቲካ ድርጅት አባል ለመሆን መስፈርቱ የኔን ሃይማኖት መቀበል አለበት፣ የራሴ ብሔር አባል መሆን አለበት በሚል ቅኝት የተደራጀ ኃይል አማራጭ ሳይሆን ወያኔን ማጠናከር ነው። አገሪቱ የመጣችበትን ታሪክ አይቀበሉም፣ ማዕከላዊ ዴሞክራሲ ስለሚቀበሉ መገዳደሉ ሁሉ የመጣው ለዚያ ነው ስላለው ግልብ አስተያየትም እመለስበታለሁ። ሌላው ሰሞኑን ወያኔዎች መንጫጫት ጀምረዋል፣ እሰየው እንላለን። ለኛ ከአድዋም ሆነ ከአክሱም መቀሌን ጨምሮ ሙሾ ሲወርድ ጫጫታ ሲበዛና ስሞታ ሲደራ ማየትና መስማት ታላቅ የምስራች ነው። ይህ ሙሾና ጫጫታ ከወያኔ በኩል መስማቱ እንዳለ ሆኖ ወገናችን የትግራይን ህዝብ መከራና ሀዘን ግን መስማቱ ያሳዝነናል። ያ ማለት ግን አሁንም ሙሾና ስሞታ ከወያኔዎች ጎራ መስማቱ እየተለመደ መምጣቱ በራሱ የኢትዮጵያ ህዝብ ትግል አንድ እርምጃ ወደፊት መሄዱን ያሳያልና የሚለውን እውነታ መቀበል እንገደዳለን። ወያኔዎች ሰሞኑን በተለያዩ የትግራይ ከተሞች ጦር በወያኔ ላይ መከፈቱን አምነው ሀብት ንብረታችን የቤት በር መዝጊያ ሳይቀር በሻቢያ ጦር እየተዘረፈ መሄዱንና ህፃናቶች ሳይቀሩ ሻቢያዎች እየገደሉ መሆኑን እየነገሩን ይገኛሉ። የትግራይ ህዝብም ከወያኔዎች ወደ ገደል ይዘውት ሲገቡ ሲዳዳቸው ጩኸታቸውን መካፈል አይደለም ቆሞ ማየት አልነበረበትም አይጠበቅበትምም። የማያድግ ጥጃ ከገመዱ እንዲሉ ወያኔ ገና ሲፈጠር ኢትዮጵያዊነቱን ክዶ ለሻቢያ፣ ለአረብ፣ ለእንግሊዝና ለአሜሪካ አድሮ የትግራይን ህዝብ እንደ ሸቀጥቃ ለገበያ ያወጣ ከሃዲ መሆኑ ሐቅ ነውና ኤርትራን ለማስገንጠል የትግራይን ወጣት ለሻቢያ የገበረ ገባሪ ነውና ነው። የኢህአዴግ ወያኔ እርስ በርሱ መናከስና ውስጡ ተንጦ ክንዱ ዝሎና ተዳግሞ እየተንገዳገደ መገኘቱ የኢትዮጵያ ህዝብ ትግል ውጤት እንጂ የምርኮኞቹ እንዳልሆነ መታወቅ አለበት። ዛሬ ወያኔ በራሱ ምርኮኞች ተደፍሮ መሃሉ ዳር ሆኖበት ትግራይ ላይ ተንቆራጦ ሲያቃስት ማየቱ በራሱ የልብ ልብ ይሰጣልና ትግሉ ተጠናክሮ መቀጠል ነው ያለበት። ግቡም በወያኔ ስርዓተ ቀብር ላይ ህዝባዊ መንግስት ማቋቋም፣ እኩልነታችንን መሰረት ያደረገ አገራዊ አንድነት መገንባትና በዘር በሃይማኖትና በጎጥ ሳንከፋፈል ኢትዮጵያዊ ሆነን መቀጠል ነው። ወያኔ መሃል አገሩን በይፋ ሳይሆን በድብቅ በቀጥታ ሳይሆን በሞግዚት በራሱ ሳይሆን በሌሎች እየገዛ መቀጠሉም በጊዜ መቋረጥ ያለበት ጉዳይ ነውና እርሱም በሚገባ መታሰብ አለበት። ጦርነትን በቀነቀጠሮ ወገንን ጠላትን በአጉል ድንፋታና ወገንን በወሬ እየደለሉ መቀጠል የማይችሉት ደላላዎች ሁሉ የሚጋለጡበት ጊዜ ቀርቧልና ሁላችንም ለዚያ ቀን ያድርሰን። ከዋናው ሹም ጀምሮ ማለት ነው። ከወልቃይት እስከ ጋምቤላ፣ ከቴፒ እስከ ሞያሌ፣ እስከ ጅጅጋ፣ ኦጋዴን፣ አፋር፣ ወሎ፣ ጎንደር፣ ሸዋና አዲስ አበባ ላይ በእጅ አዙር እየገዛንና እያጫረሰን ያለው ሌላ ሳይሆን ራሱ ወያኔ ነውና አገር አቀፍ የሆነ ህዝባዊ እንቅስቃሴ መቀጠሉ አይቀሬ ነው። ኢትዮጵያዊነት ያቸንፋል፣ ጎሰኝነት ይከስማል ሲሉ ደብዳቤያቸውን ያደረሱን መይሳው ከምዕራብ አሜሪካ ናቸው። ¶¶
ተናስተልኝ ፕሮቶች ይያልኩኝ ይችን ጽሁፍ ለደብዳቤዎች አንድ ፕሮግራማቹ ለኢትዮጵያኖች እንድታሰሙልኝ በትህትና ጠይቃለሁ። ሁሉም ኢትዮጵያዊ ከቶውንም ሊረሳውና ሊዘነጋው የማይገባ አደጋ ኢትዮጵያን ለማጥፋት በቅድሚያ አማራና የኦርቶዶክስ ሃይማኖትን ማዳከምና ማጥፋት አለብን በማለት የኢትዮጵያ ጠላቶች ሻቢያ ኮዋት ወያኔና ኦነግ ሌሎችም ለመገንጠል አላማና ያነገቡ አንዱ አላማቸው አድርገው በወያኔ መሪነት 28 አመት ሙሉ ያደረሱት ጥፋት እጅግ ከፍተኛ ነው። የጎሳ ፖለቲካ ውጤቱም ህዝብ ሲያስጨርስና አገር ሲያጠፋ አይተናል። ከሶስትና አራት አመት በፊት የህዝብ አመጽ እያየለ በመምጣቱና የኢትዮጵያ ህዝብ አልገዛም ብሎ አገዛዙ በተንገዳገደበት ወቅት ለውጥ መጣ ተብሎ ህዝብን በማዘንጋት ይህንን ሀገር አጥፊ ስርዓት በነ አብይ ኦዴፓ ተተክቶ የውያኔ ሽማግሌ ሹማምንት መቀሌ ከተማው ረጅሙን እጃቸውን እየዘረጉ አገሪቱን ሲያምሱ ከርመዋል እየቀጠሉም ነው። በነ አብይ አህመድና ለማ መገርሳ ጥሪም ኦነግ ከአስመራ ከነትጥቁ መጥቶ በኦሮሚያ ክልል ከሰራዊቱ ጋር ተደባልቆ የፈረደበትን አማራ መጤ በማለት የኦርቶዶክስ እምነት ተከታዩንም ጨምሮ በኦነግ ሰራዊት በሶማሌ ኦሮሚያ በንሻጉል ደቡብ ክልል ለማት እጅግ በሚዘገንኑ ሁኔታዎች ታረደ ተጨፈጨፈ ቤት ንብረቱና ቤተክርስቲያኖች በእሳት ጋዩ ሴቶች ተደፈሩ ቤተሰብ ተበታተነ ዩኒቨርሲቲ ተማሪዎች ታተው ደብሳቸው ጠፋ። በኢትዮጵያ ህግ በላይነት ባለመኖሩ ሰራዊቱና ፖሊሱ የህዝብን ጥቃት የሚከላከልና የሚጠብቅ ኃይል ሳይሆን ቆሞ እያየ የነ ጃዋርን ኦነግ ሰራዊትን ግድያና ጥፋት ቶሎ ቶሎ በሉ የሚል እንጂ ይህ ሁሉ ሲሆን የኦፒዶ ብልጽግና መሪዎች ወንጀሉን በመካድና ግርጭት እያሉ ከማውራት ባሻገር የመሬት ዘረፋ የስልጣን ሽሚያና ሀብት የማግበስበስ ስራ ላይ ተጠምደው አብይ አህመድ ከተማ በማሳመርና ዛፍ በመትከል እነ ሽመልስ አብዲሳ የኦሮሚያ ልዩ ኃይል በመቶ ሺዎች እያሰለጠኑና እያጠነከሩ በሺዎች የሚቆጠሩ የኦሮሞ ተወላጆች የተፈናቀሉ በማለት ወደ አዲስ አበባ በማስመጣት መታወቂያና አፓርትመንት በማደል አዲስ አበባን ለመቆጣጠር ከፍተኛ ስራ ላይ ተጠምደው ነበር። አብይ አህመድ እርምጃ የሚወስደው በስልጣኑ ሲመጡበት ብቻ ነው። ዛሬ ራሱ ወደ መቀሌ ሸኝቶ የከተሙትን የውያኔ ወንጀለኞች ወደ 4 ኪሎ ለመግባት የሚያደርጉትን ግርግር ለስልጣኑ ስላሰጋው የራሱን የጦር ሹማምንት ወደ መቀሌ አዘምቶ እየተታኮሱ ይገኛሉ። ልብ ልናደርገው የሚገባን ውያኔም ሆነ ኦነግ ጋር በስልጣን ሽኩቻ የሚያደርጉትን ውጊያ የኢትዮጵያ ህዝብ ደሙን እንዲያፈስለት እየቀሰቀሰ ይገኛል። በተለይ አማራውን መሳሪያ እያደረገው ነው። አብይ አህመድ የወልቃይት አጠገኔን ሁመራን ራያ ጉዳይ ሲጠየቅ ምን ብሎ እንደመለሰ አንዘነጋም። ስለ ህግ መንግስቱም መላወት ሲጠየቅ ጥያቄው ከአማራ ክልል መሪዎች የመጣ ነበርና ለአንድ ክልል ተብሎ ህገ መንግስት አይቀየርም ማለቱን የሚረሳ ካለ የዋህ ሳይሆን ጅል ነው። የአማራ ክልል መሪዎችን እርስ በርሳቸው ተገዳደሉ ብሎ ምን አይነት ወንጀል እንደተፈጸመ አይዘነጋም። ይህ አፈቅቤ ልብ ጩቤ ቀጣፊና ዋሾ አብይ አህመድን ቃል ማመን በተለይ አማራና ኦርቶዶክስን ቀጥሎም ሌሎችንም ብሔረሰቦች ከመጨፍጨፍ ወደ ኋላ የማይል የአምባገነነቱን መጠንም አይተን በማናቀው ሁኔታ እያደገና እየፈረጠመ ሄዶ የኦነግን አላማ በሂደት ለማሳካት እየሰራ መሆኑን ለደቂቃም ቢሆን መዘንጋት የለብንም። ትግሉ ይህን ወንጀል በህዝብና በሀገር ላይ የፈጸሙና ያስፈጸሙ ሁሉ ዓለም አቀፍ ፍርድ ቤት ከሶ ማቅረብና ማስቀጣት ህዝባዊ የሽግግር መንግስት ማቋቋምና አገራት ፊውን የመንግስት ህገ በህዝብ የረቀቀና የጸደቀ ህገ መንግስት መስርቶ ኢትዮጵያን በዲሞክራሲያዊ ጎዳና መምራት ብቻ ነው። ከዚያ ውጪ የለም። ስለሆነም አማራውም ሆነ ሌላው ኢትዮጵያዊ እና መለስ ሲናዊ የባደመ ጦርነት ጊዜ የሚኒሊክን የቴዎድሮስን ፎቶ በየምሽጉ ያደረጉ ኢትዮጵያውያን ወኔውን በማስነሳት ከሻቢያ ጋር በተደረገው ጦርነት ከመቶ ሺህ በላይ አማራና ኦሮሞ እንዳለቀ ከዘነጋን ዛሬም ከዚያ በባሰና ባስከፋ ሁኔታ ዋጋ እንደሚከፍል በማስተዋል አብይ አህመድም ፍጹም አምባገነን ሆኖ ኢትዮጵያን እንዳልነበረች ከማድረጉ በፊት ራሱንና አገሩን ኢትዮጵያውያን ሁሉ ራሱንና አገሩን እንዲከላከልና እንዲጠብቅ በሚያመቸው መንገድ እየተደራጀ ትግሉን እንዲያጣጥፍ እናሳስባለን። ኢትዮጵያ በቆራጥ ልጆቿ ትግል ታፍራና ተከብራ ትኖራለች። ድል በትግል። ከቶሮንቶዎች ታንክ ዩ።
ይድረስ ለፍኖተ ዴሞክራሲ የኢትዮጵያ አንድነት ሬዲዮ። ፈሪለናቱ ሆኜ በፈጣን ሁኔታዎችና ጦርነቶች ባልገባም ከመሰማው ክፉ ቀን ሰውን ይፈትናል። እነስማይ ጠሬ ተዋጊነን ብለው ሲወራጩ የደርግ ጦር ዘመቻ መጣ ሲሏቸው ባልሆነ ቦታ ያለባቸው እንደነበር ሰምቻለሁ። ይሁን ብዬ ለፈው ግን የሰውን ልክ የሚለካው የሰርግ ቀን አይደለም። የመከራ ዝናብ ሲበዛና ሰማዩ ጠቁሮ መብረቅ ነጎድጓድ ሲጮህ ነው ሰውየውን ካስመሳዩ የሚለየው። በታሪካችን መጥፎ ጊዜዎች ሁሉ ለምሳሌ ደበበ ሸቱ የሚባለው የደርግ ካድሬ ህዝብን አገርን ሲያሳፍር መታየቱ ምስጢር አይደለም። የወያኔ እስር ቤት ዩኒቨርሲቲ ማለት ነው ብሎ አሳፋሪ ያሰር ምስክርነት የሰጠና የደርግ ካድሬ ሆኖ ጓደኛውን ወጋየው ንጋቱንም በጥልቅ ያሳዘነ ሰው ነው። ባብይና ወያኔ ስንቱ አማራ ሲያልቅ አፍ የለጎሙ ከርሞ ዛሬ ወያኔዎች ተሰደዱ ወዘተ በሚል ገንዘብ አዋጡ ብሎ ከለመደበት ባንዳ ሴትዮና ሌሎች ጋር ሆኖ ሞክሮ ይህ ሲከሽፍ ደግሞ ለመከላከያ ሰራዊታችን በሚል እየሞከረ ያለውን ህዝብ እየታዘበ ነው። ማይካድራኮ የትግሬ ተወላጆች ያለቁበት ሳይሆን የወያኔ ሳምሪ ወጣት ነፍሰ ገዳይ ቡድንና ሚሊሻዎች ንጹህ አማራዎችን የጨረሱበት ነው። ስደት ከተባለ ለጌዲዮ ተፈናቃዮች ለመተከሉና ወለጋ ሰለባዎች ገንዘብ እናዋጣ ሲሉ መጭሰማናቸው ከመቼ ወዲህ ነው ደበበ ሸቱ የወያኔ ወደል ጸረ ወያኔ የሆነው? ጌቶቹን ካደንጂ ባደርባይነት አገር ወዳድ አልሆነም ሊሆንም መቼም አይችልም። ትላንትና እንርሳው ገን ካዲዎችን ከህዝብ አንደባልቅ ሲሉ ኤልሳ ኃይሉ ከአዲስ አበባ ደብዳቤያቸውን አጠናቀዋል። ኢትዮጵያ ከሁለተኛው የዓለም ጦርነት በኋላ የተፈጠረች አገር ናት ያለው የሻቢያው አምባገነን በኮሎኔሉ ተጋብዞ በአዲስ አበባ ሚሊኒየም አዳራሽ በኪነት ሰዎች አሳፋሪ አቀባበል ሲደረግለት በፍኖተ ዴሞክራሲ ለኪነት ሰዎች ተላልፎ የነበረውን መልእክት አሰምተን የደብዳቤዎች አምድ ዝግጅታችን ይጠናቀቃል። ያልታደልን ሆኖ ክስረት በኪነቱ ሰፈር ዘመነኞች ሶሻሊስታዊ የሆነ አቋምን ሆነ አስተሳሰብን መቃወምና ማውገዝ ተልእኳቸው ሆኗል። በጊዜው ዋና ከቀይም ቀይ ሶሻሊስቶች ነን ብለው ፋሽስቱን ኮሎኔል ያጀቡና ከኛም በላይ የማኦ ዜዶንግ ተከታይ ላፈር ሲሉ የነበሩ ዛሬ ተገልብጠው አንድም የሃይማኖት ተከታይ ነን ብለው ሲብሉና ሲገዘቱ አዳምጠናቸዋል። የሰው በላው ስርዓት ሆነው ስላገኙትም የኪነት ህብረተሰባዊ ሚና አልዋጥ ብሏቸው የግል ነጻነት ገለመሌ በሚል ለሀገርና ህዝብ ማድረግ ያለባቸውን አስተዋጽኦ ሆነ መክፈል ያለባቸውን እዳ ረስተው ይገኛሉ። ይህን ሁሉ ማንሳት የተገደድነው ለህብረተሰቡና ለሀገር ዋና ችግሮች ተጠሪና ድምጽ መሆንን ሶሻሊስት መሆን ነው በሚለው ሶሻሊስት ሪያሊዝም የሚባለውን ተርጉመው በመገኘታቸው ነው። ለነገሩ እንበል በሚል እንጂ እስከዚህም አቋምና ትንተና ሳይደርሱ ገዣቸው ያው የምናውቀው ሆድ መሆኑን አላጣነውም። ኪነት ለህብረተሰቡና ለሀገር ትግል ዋናው አጋርና መከላከያ መሆን ሲገባው በሀገራችን ግን የኪነት ሰዎች ከሚያስገምት ራስ ወዳድነትና የሥርዓት ሎሌነት ማምለጥ አልቻሉም። መለስ ዜናዊ ሞተብን ብለው ደረት የደለቁትና ያነቡትን ያጤኗል። ለብልሹ አቋማቸው ረዳት የሆናቸው የራሱ የህዝባችንን ማገናዘብና መታዘብ አቋም መያዝ ችሎታም መዳከም ነው። ለወያኔ ያደሩት የኪነት ሰዎች ላይ ተገቢውን ማዕቀብ ማድረግ የሚገባው ህዝብ ሲያስተናግዳቸው መቆየቱን መካድ አንችልም። ሟቹ የሱዳኑ ተወዳጅ ዘፋኝ ወርዲ ለምሳሌ በመካከለኛው ምስራቅ ዘፍኖ ገቢውን በይፋ አባል ለሆነበት ለሱዳን ኮሙኒስት ፓርቲ ይለግስ ነበር። ይህ ከናስቴር አወቀ ቴዲ አፍሮም ይተበቃል የሚታለምም አይደል። ለወያኔም አብይም ዘፋኞች ግን ብዙ ናቸው። ጥቅማቸውን አይረሱ እነሱም። እነፋሲል ደሞዝ አረሱት ብለው ዘፍነው ሲየል ተቀብለዋል። ዛሬ እሱም ሆነ ሌሎች ለአዲሱ የወያኔ ኢህአዴግ ሹም ቢሰግዱ ጫማ ቢስሙ አያስገርመንም። ህዝብ ለፈጀውና ሀገር ላጠፋው ወያኔ መሪ ጸጉር ሲነጩና ሲያለቅሱ ታዘበናቸዋል። ህዝብን ይቅርታ ሳይጠይቁ ግን ዛሬ ዋና የኪነት ሰዎች ሆነዋል። በጭፍኑ ዘፈኑ ጽሑፉ ሁሉ አገሬ ህዝቤ ይበል ያለ የለም። ስለ ፍቅር ለምን ተዘፍኖ ለምንስ ተጽፎ ማለታችንም አይደል። ግን ሀገር ለህልውናዋ ታጣጥር ትውልድ ታሪኩንና ባህሉን ሲዘነጋ ባዕዳን ባገር እንደገና ሊጫወቱ ሲያሰፈስፉ የኪነት ሰዎች ባገር አድን ትግሉ ሚናቸው ከፍተኛ ቦታን ይይዛል። ስለ አንድነት ይዝፈኑ ይጻፉ። ስለ መንገድ አዳሪዎች ሕፃናት ሰቆቃ ይዝፈኑ ይጻፉ። ለሀገር ስለ ተሰውትና መከራ ስላዩት እስቲ ይዝፈኑ ይዘክሩ። መለስ አብይዬን እስቲ ይተዉ። ብዙ አይደለም ይህን መጠየቅ። በኪነቱ ሰፈር ኢትዮጵያ አልታደለችም። የወለደቻቸው አብዛኞቹ የሚያሳፍሯትና የሻዕቢያ ባንዲራ ይዘው የሚያቀራሩ ሆነዋል። ምሁር ተብዬዎቿማ እግዚኦ መሐረነ እነዚህን ከምንሰማ ምነዋ በወሰደን እያሰኙን ናቸው። ምድረ ማፈሪያ ፈልቷል። ኪነት ለሀገር አገልግሎት መዋል መቻል አለበት። ቀደም እንዳልነው ይህን በመለጠጥ ዘፈኑ ሁሉ ደርግ እንደሚለው ኢሰፓ ኢሰፓ ይበል ማለታችን አይደለም። ግን ለአብይ ዘፋኞች፣ የሻዕቢያን ባንዲራ እያውለበለቡ ዘፋኞች፣ ስለ ቡራዩ መከራ ስለሚቀምሰው ንጹህ ክዝ፣ ስለ ደምቢዶሎ ሰለባዎች ወዘተ እስቲ ጩኸት ያሰሙ፣ እስቲ ገዳዮቻቸውን ያጋልጡ። የአማራ የኦሮሞ የኢትዮጵያ ከያዲዎች እስቲ ስለ ሀገራችን ስለ ህዝባችን ይዝፈኑ ይጻፉ። አብይ ወይ ሞት ብለው ከታዛቢዎች ምሁሮች እስቲ ግፍ ስለተፈጸመበት ህዝብ ሲቆጩ ሲበግኑ እንስማቸው። አገር ወዳድ የኪነት ሰዎችን ለማግኘት ግን አታደልንም። ጫማ ሳሚና ቤተ መንግስት ገባን ብለው ጨፋሪዎች አግኝተናል። ለህዝብ ተቆረቆርን ባሉ ማግስት ኢትዮጵያዊነትን የሚያደባዩና በስልጣን ላሉት ሰጋጆችና የኪነት ሰዎች አፍርተናል። አሌ የሚል እስቲ አፍ አውጥቶ ይሞግተን፣ የምትሉት የተሳሳተ ነው የሚል እስቲ ስህተቶችን ጠቁሞ ይከራከረን ትከራከረን። በኢትዮጵያ ትላንትም ዛሬም የሆድ ፖለቲካ የተባለውን አቀንቃኞች በርክተው እንዳሉ ለማንም ምስጢር አይደለም። ለሀገር የተዋደቁት ሳይሆን ባንዳና ከሃዲዎች፣ ዛሬ ደግሞ የትላንት የወያኔ ጀሌዎች ሁሉ አንቱ የሚባሉበትን እያየን እየታዘብንና ጉድ እያልን ነው። በአብይ ዙሪያ የሚሾሙት የክብር እንግዳ የሚባሉትና በቤተ መንግስት የሚስተናገዱት እነማን እንደሆኑ ማጤን ይበቃል። በስልጣንና በስልጣን ዙሪያ ያሉት ወንጀለኞች ጠባቦች ለነሱ ዘፋኝ ጻፊዎች ናቸው። ለሻቢያና ለኢሃዲጎች ሳይሆን ለኢትዮጵያ እስቲ ስለሰቆቃዋ ዝፈኑላት። መከራ ስለሚያዩ ዝባችን እስቲ ግጠሙ ዝፈኑ ጻፉ። አድማጮቻችን የደብዳቤዎች አንድ ፕሮግራማችን በዚሁ ይተካለላል። ሳምንት አርብ እስከምንገናኝ ደህና ቆዩን።
Thank you.